ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ክፍል 2 መደበኛ ፕሮግራማችን አሁን ይጀምራል። በመጻሕፍት ዓለም ዝግጅታችን በፋሲካ መለሰ የተደረሰውን በእውነተኛ ታሪክ ላይ የተመሰረተውን በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ የወጣት ክንፍ ድርጅት ኢሃወዲ ትግል ላይ ያተኮረውን መጽሐፍ ትረካ ክፍል 11 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። ከኛ ልጆች ጋር እውነተኛ ታሪክ በፋሲካ መለሰ ሚያዚያ 2008 ዓ.ም ተመረተ አዲስ አበባ መታሰቢያነቱ ለባለ ታሪኮቹ ለኛ ልጆችና ለውድናቴ ለወይዘሮ ተዘራ ወርቅ ደምሴ ክፍል 12 ምዕራፍ 11 የስላሴዎች እርግማን። ለኢሃፓ መፍረስ ትልቅ አስተዋጽኦ አድርጓል ስለሚባለው የኢሃፓ የውስጥ ክፍፍል ማወቅ ፈልጊያለሁ። በዚህ መሰረት ስላንጃዎች ጉዳይ የሚያውቀውን በወቅቱም ሆነ በኋላ የተሰማውን ስሜት ጭምር ምን እንደሆነ ጠየቅኩት። ስላንጃዎች ጉዳይ ከማውራቱ በፊት ኢትዮጵያችን የነበረችበትን ሁኔታ ልንገርህ አለና እንዲህ አጫወተኝ። በተለይ በ1969 ዓ.ም ተመረተ የመጨረሻ ወራት ለሀገራችንም ለድርጅታችንም ሆነ ለተቀናቃኞቻችን ከፍተኛ የውጥረት ወራት ነበሩ። እኛ በውስጣችን አንጃ ተነስቶ ታምሰናል። እዚህም እዚያም መዋቅራችን ይበጣጠሳል፣ ወዲያው ይቀጠላል፣ እንደገና ይበጣሳል፣ እንደገና ይቀጠላል። ብቁ ለሚባል ሰው ተደራራፊ ኃላፊነት ይሰጣል። አንዱ ሲተካ ሌላው ይያዛል ወይም ይሞታል። በየቀኑ አባላቶቻችን ተጋልጠው ወይ ይጠፋሉ ወይ ይያዛሉ፣ ያለዚያም ይገደላሉ። በድንገት የሚያዙ አባላትን ለመተካት በቀላሉ የሚቻል አልነበረም። የድርጅቱ አሰራር ምስጢራዊ ስለነበር አባላት ሲያዙ ወይም ሲሞቱ ከታች ወይም ከላይ የሚገናኙትን ሰው በፍጥነት ለማወቅ በቀላሉ የሚቻል አልነበረም። እናም የመዋቅር መበጣጠስና ግንኙነት መቆራረጥ የወራት ሳይሆን የቀናት ክስተት ነበር። የመይቴ ቅጥል ውስጥ የከተተን አባላት ለድል ሳይሆን ለመሞት ይጓጓን እስከሚመስል ድረስ ከጀብደኝነት ባልተናነሰ ጽናት ትግላችንን ቀጥለናል። ለመሞት ጥድፊያ ላይ ነን፣ እረፍት የለንም። አሁን ሳስበው ምን ስንሰራ እንውል እንደነበር ይገርመኛል። በግሌ በአንድ ቀን እስከ 7 ቀጠሮዎች ድረስ የነበሩኝ ጊዜዎች ነበሩ። ደህንነቱና የከተማ ታጣቂ ቡድኖች እኛን ለማጥፋት እንቅልፍ አጥተዋል። የአዲስ አበባ አውራ ጎዳናዎች በታጠቁ ፖሊሶችና ጅፕ ላይ ሆነው በሚንቀሳቀሱ የጦር ሰራዊት አባላት ተወራለች። ደህንነቶች በየጥጋ ጥጉ ይርመሰመሳሉ፣ እኛም በየኬክ ቤቱና ሻይ ቤቱ እንርመሰመሳለን። ጠዋት ከቤት ወጥቶ በሰላም መመለስ የድል ጉዳይ ብቻ ነበር። በአዲስ አበባ የጥይት ድምጽ መስማት የተለመደ ነው። በተለይ ሲመሽ የጥይት ድምጽ ካልተሰማ ምን ነው ዛሬ ችግር አለ እንዴ ያስብል ነበር። በዚህ አመት በተለይ የክረምት መግቢያ ወራት ጀምሮ ድርቅ የራሱን ገላ ነቦጫጨቅ ጀምሯል። የመይሶንን አባላት ክህደት ፈጽሞባቸው ዋና ዋናዎቹን አስሯቸዋል። ቀሪዎቹ አምልጠዋል። ጥቂቶቹ አዲስ አበባ ውስጥ ተደብቀዋል ተብለው ይታደናሉ። ሌሎቹ ደግሞ ህይወታቸውን ለማዳን ወደ ቀሪዎቹ ያጋር ድርጅቶች ለመቀላቀል ሩጫ ላይ ናቸው። ቀናቸውን የሚጠብቁት ሌሎች አጋር ድርጅቶች በመይሶን መባረር ጮቤ ይረግጣሉ። ልክ እንደኛ ፓርቲና እንደ ደርግ አጋር ድርጅቶች አገራችንም በሶማሌ ወረራና በሌሎች ነፍጥ ባነገቡ አገር በቀል አማጽያን ተወጥራ ጭንቀት ውስጥ ገብታለች። ወራሪው ጦር በብዙ ኪሎ ሜትር የሀገራችን ድንበር ጥሷል። ስለዚህ በየአቅጣጫው የወታደርና የሚሊሻ ምልመላ ተጧጡፏል። ሰራዊቱና የድርቅ ቢሮክራሲ የሀገርን ድንበር ለመከላከል ቀን ከሌት ይሰራሉ። ኢትዮጵያ በባሩድ ሽታ ታፍና የጦርነት ድቤ እየመታች ታጓራለች። በእኛ የ1969 ዓመተ ምህረት መጨረሻ ወራት ሁሉም ጭንቅ ላይ ነበር። አገርም መንግስትም ደጋፊም ተቃዋሚም ህዝብም ምድርና ሰማይም። እስቲ የሀፓን ስላመሰው ያንጃዎቻችሁ ጉዳይ ተርክልኝ። ያንጃዎቹን ጉዳይ ከመስማቴ በፊት ምን ሁኔታ ላይ እንደነበርኩ ልንገርህ። አንድ ቀን በድንገት ከወጣት ሊጉ ስራ በተጨማሪ በእኛው ዞን ውስጥ የፓርቲው የሰብ ሪጅን ኮሚቴ አባል ሆኜ እንድሰራ ተነገረኝ። ከወጣት ክንፉ ሙሉ በሙሉ እንድወጣ አልተፈለገም። የፓርቲውን መዋቅር ከሞላ ጎደል የተረጋጋ ሆኖ ነው ያገኘሁት። የሥራው ክብደትም እንዲሁ የወጣት ክንፉን ያህል አልነበረም። የአባላት ብዛትም የተወሰነ ስለነበር በእስሬ ከነበሩት የመሠረታዊ ድርጅት ኮሚቴዎች ጋር ለመስራት የሚከብድ አልነበረም። የፓርቲ መዋቅር ከወጣት ክንፉ ጋር ተመሳሳይነት ስለነበረው ስራውም አላስቸገረኝም። ብዙም ሳይቆይ ከአዲስ አበባ ውጭ ሄጄ መስራት እችል እንደሆን ተጠየቅኩ። ያለማመንታት ጥያቄውን ተቀበልኩ። ቆይ በምን መስፈርት ነው የዋናው ፓርቲ አባል የሆንከው? በወጣት ሊግ ውስጥ ቢበዛ ለአንድ ዓመት ከሰራህ የፓርቲው አባል ትሆናለህ የሚል ሕግ እንደነበር ትዝ ይለኛል። ሆኖም በተለያዩ ምክንያቶች ሕጉ አይተገበርም። እንደዚያ ቢሆን ኖሮ ከወራት በፊት መዛወር ነበረብኝ። በርካታ ሥራዎች ያሉት በወጣት ሊግ ውስጥ ስለሆነ የዋናው ፓርቲ አባል መሆን ከቁም ነገር የሚገባ ጉዳይ አልነበረም። በተለይ ጸሐፊዬ አብረው እንድሆን ስለሚፈልግ ወደ ፓርቲው መዛወሬን አልፈለገውም። እንዴት የተነገረኝ ወደ ሰሜን ሸዋ መሰለኝ። በወቅቱ ድርጅታችን የሰሜን ሸዋ መዋቅር የማጠናከር እቅድ ነበረው። ክፍሉ እንደጻፈው በከተማ የሚጋለጡ አባላት እንዲጠለሉበት፣ ካልተቻለም ወደ አሲምባ ለማሻገር አመቺ አካባቢ በመሆኑ ነበር። አካባቢውን ያንጃው የብርሃነ መስቀል ቡድን ቀድሞ ይዞት ስለነበር ይሆናል የቀረሁት፣ ወይም ከኔ የተሻለ አባል ተገኝቶ ሊሆን ይችላል። ለማንኛውም በየትኛው ምክንያት እንደሆነ አላውቅም። በዚህ ሁኔታ ላይ እያለሁ ነበር ያንጃውን ታሪክ የሰማሁት። በድርጅታችን በኢሃፓ የተፈጠረው ያንጃ ጉዳይ ሲብላላ የነበረው በበላይ አካል ውስጥ ብቻ ነበር። መሪዎቻችን ጉዳዩን በታችኛው መዋቅር ለነበር ነው ለመግለጽ የምጥ ያህል ሲያስጨንቃቸው ቆይቷል። ያንጃዎች መፈጠር ለአባላት በግልጽ የተነገረው ሁኔታው ከቁጥጥር ውጭ ከወጣ በኋላና በድርጅቱ ላይ አደጋ ማድረስ ከጀመሩ በኋላ ነበር። እውነቱ የተነገረን ባንጃዎች እንዳንጠለፍ ሳይሆን ለመንግስት አሳልፈው እንዳይሰጡን ራሳችንን እንድንጠብቅ ነበር። ስለ ጉዳዩ በግልጽ የሰማሁት ከዞን 3ቱ ከመዝገብ ነበር። ሁለት ያፈነገጡ አባላት ስላሉ በተናጠል እንድትይዛቸው እንፈልጋለን አለኝ። ማፈንገጥ ምን ማለት ነው አልኩት። እውነትም አልገባኝም ነበር። በድርጅታችን ውስጥ አንጃ ተፈጥሯል። የንጀመሪዎችም ሃናለ ያለ ድርጅቱ የሚጠራቸው የፓርቲው ፖሊት ቢሮ አባላት ናቸው። እነሱም ከጥቂት ተከታዮቻቸው ጋር ከድርጅቱ ተባረዋል። ሌሎች ሁለት ደግሞ ወደ መንግስት ገብተው በመጠቆም ላይ ናቸው አለኝ። በህይወቴ ከደነገጥኩባቸው ጥቂት አጋጣሚዎች መካከል ያ ቀን አንዱ ነበር። አንጃ የሚለውን ቃል በጽንሰ ሐሳብ ደረጃ አውቀዋለሁ። በቀድሞዋ ሶቪየት ህብረት የሌኒን ፓርቲ በቦልሸቪኮችና ሜንሼቪኮች መካከል የተነሳው መከፋፈል ያንጃ ታሪክ እንደነበር ቀደም ብዬ አንብቤያለሁ። በአንድ ወቅትም በዝርዝር ውይይት አድርገንበታል። አንጃነት በኢህአፓ ሁኔታ ምን እንደሚመስል ስዕሉ አልመጣልህ አለኝ። አንጃ ተፈጠረ ከሚለው ይልቅ የተወሰኑት ወደ ድርግ ገብተው በመጠቆም ላይ ናቸው ያለኝ የበለጠ አስደነገጠኝ። ሁለቱ ቁልፍ ሰዎች ሃናለ ብርሃነ መስቀልና ጌታቸው ማሩ ለመንግስት እጅ ባይሰጡም እጅ ሰጡ የተባሉት ግን ከነሱ በጣም በሚያንስ መዋቅር ውስጥ ይሰሩ የነበሩ ናቸው። እንግዲህ የአደጋውን ስፋት ምን ያህል እንደሆነ ልትረዳው ትችላለህ። ራሴን በእነሱ ቦታ አስቀምጫየሁት። በእኔ አቅም እንኳ ድርጅቱን ብከዳ ምን ያህል አደጋ ላስከትል እንደምችል ታየኝና ማሰቡ ራሱ ዘገነነኝ። ያንጃዎችን ጥያቄ ምን እንደነበር አልጠየቀውም? ጠይቄዋለሁ። ሶስት የማዕዘን ድንጋይ የሆኑ ጥያቄዎች ነበሯቸው። ደርግ ፋሽስት አይደለም? ከደርግ ጋር ግንበር መፍጠር አለብንና የከተማውን ትግል ማቆም አለብን የሚል እንደሆነ ነገረኝ። በእኔ እምነት ደርግ ፋሽስት ነው አይደለም የሚለው ችግር የለውም። አምባገነን በለው የወታደር መንግስት መለኪያው ስራው ነው። በእርግጥ ፖሊሲ አወቃቀር ላይ ተጽዕኖ ሊያደርግ ይችላል። የሚገርመው የግንባር ጥያቄው ነው። ግንባር ከተፈጠረ የገጠር ትግልስ ለምን ያስፈልጋል ስለው የተምታታባቸው ናቸው አይነት መልስ ሰጠኝ። ከዚያ በኋላ ከልጁ ጋር ዝርዝር አላወራንም። ያንጃን መፈጠር የነገረኝ የተገደሉ አባላትን በተናጠል እየተገናኘው እንድቆይ ብቻ ስለተፈለገ ነበር። ልዩነቱ እዚያ ደረጃ መድረሱን ለአባላት እንዳልናገር በግድምድሞች ነበር ጠቆም ያደረገኝ። ሁለቱን አባላት ስገናኝ ምን ማድረግ እንዳለብኝ አጥር ያለ መመሪያ ሰጠኝ። አንድ ላይ እንዳላገኛቸው የድርጅቱን እንቅስቃሴዎች በምንም አይነት ሁኔታ እንዳልነግራቸውና በማገኛቸው ሰዓት ሁሉ ጥንቃቄ እንዳደርግ ነበር። በየትኛው እርከን ይሰሩ እንደነበር አልነገረኝም። እነሱን የማገኝበትን ኮዶች ከሰጠኝ በኋላ ተለያየን። በሌላ ቀን በተመሳሳይ ቦታ ግን በተለያየ ሰዓት ሁለቱንም በተናጠል አገኘኋቸው። ሁለቱም ከኔ በእድሜ የሚበልጡ ነበሩ። የኔን የኮድ ስምም ሆነ የእነሱን የኮድ ስም አልተለዋወጥንም። በሳምንት አንዴ ይመስለኛል እያገኘኋቸው ቆየሁ። ስንገናኝ አብሬያቸው የምቆየው በጣም ለአጭር ጊዜ ነው። ከኔ ይጠብቁ የነበረው ከበላይ አካል የሚሰጣቸውን ውሳኔ ለመስማት ብቻ ነበር። አንድም ውሳኔ አልመጣም። ኋላ ላይ አንዱ በራሱ ጊዜ ከኔ ጋር ግንኙነቱን ሲያቆም፣ ሁለተኛው እኔ በመታሰሬ ምክንያት ተለያየን። በቃ ሌላ የምታውቀው አንጃ የለም? ሌላ ሶስተኛ ሰውም በወጣት ክንፉ በኩል መሰለኝ በተመሳሳይ ሁኔታ እንዳገኘው ተደርጎ ነበር። ጉዳዩን በማላስታውሰው የድርጅቱ ሥራ በ1968 ዓ.ም ተመረተ። ለአጭር ጊዜ አብረን ሰርተናል። መኮንን ይባላል። እሱም እንደ ሁለቱ በእድሜም ሆነ በብስለት የሚበልጠኝ ነበር። መኮንን ከሁለቱ የሚለየው የሚመስለውን ያለ ፍርሃት መናገሩ ነበር። በተፈጥሮው ረጋ ያለ ሰው ነው። ቀጭንና ጢማም ሲሆን ሁል ጊዜ ኮት ይለብሳል። ዩኒቨርሲቲ ቀመስ እንደሆነ ገምቻለሁ። ሰፊ ጊዜ ይዤ እንዳወራውና እንድንከራከር በተደጋጋሚ ይጠይቀኝ ነበር። ከዚያም በላይ የድርጅቱ እንቅስቃሴ ምን ላይ እንደደረሰ ለማወቅ ከፍተኛ ጥረት ያደርግ ነበር። በዚህ ጉዳይ ግን ከሱ የባስኩ ብልጥ ስለነበርኩ እውነት የሚመስል ግን በጣም የተሳሳተ መረጃ ለማንም እንዳትናገር እያልኩ ነበር የምሰጠው። በተደጋጋሚ በምን ደረጃ እንደምሰራ ጠይቆኛል። እንዲህ አይነት ጥያቄ ደግሞ እንኳን ለሱ ላንጃው ይቅርና ለተዛማጅ ሥራ ለምንተዋወቀው ሰው እንኳን የማይነገር የድርጅታችን ዲሲፕሊን ነው። እሱ ግን ይረሳው ይመስላል። ጥያቄው ሲበዛብኝ በቀበሌ ደረጃ የመሰረታዊ ድርጅት ጸሐፊ እንደሆንኩ ነገርኩት። ከት ብሎ ሳቀ። ከ1968 ዓመተ ምህረት መጀመሪያ ጀምሮ ኢህአፓ እንደነበርኩ በማስታወስ ያን ሁሉ ጊዜ የቤዚክ አባል ልሆን እንደማልችል ባመክንዮ ወጥሮ ያዘኝ። በጣም እንዲያምነኝ ብዬ ሌላ ውሸት ጨመርኩለት። ደሴ ከተማ ተወልጄ እንዳደግኩና ከዘጠነኛ ክፍል እንዳቋረጥኩ በ44ቱ ታቦት ስም በተደጋጋሚ ገለጽኩለት። ይቅር በሉኝ እናንተ ታቦቶች፣ መሀል ላይ ሳያሳምነው አይቀርም። ከደርግ ጋር ግንባር በመፍጠር በተለይ የከተማውን ትግል ማቆም እንዳለብን ሲያስረዳኝ በስሜት ነበር። ኢህአፓ ከደርግ ጋር እንዴት ግንባር ሊፈጥር እንደሚችል ግን ሊያሳምነኝ አልቻለም። አጋር ድርጅቶቹን በየተራ እያደፈጠ የሚያጠፋ መንግስት አምነን እንዴት ትጥቅ እንደምንፈታ የሚያሳምን መልስ አልነበረውም። ባለውለታዎቹን የመይሶንን ሰዎችና ቁልፍ የደርግ አባላትን በየተራ እየቀነጠሰ ከሚገኝ መንግስት ጋር በምን ስሌት ከኢህአፓ ጋር ግንባር ፈጥሮ ሰላም ሊያመጣ እንደሚችል እንደማይገባኝ እየደጋገምኩ ነገርኩት። ደርግ ፋሽስት አይደለም፣ እንዲያውም ጭራቅ እንዲሆን ገፋፍተነዋል አይነት መከራከሪያና እምነትም ነበረው። ይህ ለእኔ እንኳን ያኔ አሁንም ድረስ በጭራሽ የሚዋጥ አይደለም። ደርግ ከመነሻው ገዳይ እንደነበር፣ ያን ሁሉ ባለስልጣን ያለ ፍርድ እንደገደለ፣ ኢህአፓ አንድም ጥይት ሳይተኩስ ከ1967 ዓመተ ምህረት ጀምሮ የገደላቸውን ዘማቾችን የሰራተኛ የመምህራንና የተማሪ ማህበር አባላትን እየጠቀስኩ ላስረዳው ሞከርኩ። አልገባ ቢለው በ1968 ዓመተ ምህረት በጋራ የምናውቃቸውን የተገደሉ የድርጅታችንን አባላት ቆጠርኩለት። በ1969 ዓመተ ምህረት መስከረም ደርግ ኢህአፓን ለማጥፋት ያቀደውን በመገናኛ ብዙሃን በይፋ ማወጁን አስታወስኩት። ቢሆንም እያለ ውይይታችንን ወደ ዜሮ በማውረድ አታካች ሲያደርግብኝ ከረመ። ከዛሬ ጀምሮ በዚህ ርዕስ ዙሪያ እንዳታነጋግረኝ ብዬ እስከምናገር ድረስ ትዕግስቴን ተፈታተነው። የልብ ካውያ ምዕራፍ 12 የማይቀረው። ስለ ኢህአፓ ህይወቱ እስካሁን ያለው እንደሚበቃና ኢህአፓነቱ ስለተጠነቀቀበት ክስተትና ስለ ውጤቱ እንዲነግረኝ ተስማማን። በዚህም መሰረት ማለቂያ ያለው የማይመስለውን ታሪክ አጫወተኝ። ቀኑ 1970 ዓመተ ምህረት መስከረም 6 ነው። እንደተለመደው በጧት ነው የወጣሁት። ባልተለመደ ሁኔታ የነበረኝ ሁለት ቀጠሮ ብቻ ነበር፣ አንዱ ጧት፣ ሌላኛው ከሰዓት። የጧቱ ቀጠሮ ጋንዲ ሆስፒታል አካባቢ በፓርቲው መዋቅር በኩል ሲሆን፣ ከሰዓቱ ደግሞ በወጣት ክንፍ ውስጥ ከምሰራባቸው ኮሚቴ ነበር። ጠዋት ላይ ያገኘሁት ልጅ ጸሐፊያችን ነበር። ስቴዲየም ስር ስታዲየም ሚኒ የምትባል አንድ ካፌ ውስጥ ነው የቆየነው። ስንለያይ 2-3 የሚሆኑ የድርጅቱ ጋዜጦች፣ 3 አባላት የሚገናኙበት ኮዶችና ይዘቱን የረሳሁት የፓርቲው ፋይሎች ተቀብየው ነበር። ከሶስቱ ኮዶች ሁለቱ በመንግስት የሚፈለጉ ከሌላ አባል ጋር የሚገናኙ ልጆች የተዘጋጀ ሲሆን፣ ሶስተኛው አሁን ለዘነጋሁት የድርጅቱ ስራ እኔ እንዳገኘው ለተፈለገ ልጅ የተዘጋጀ ነበር። ከጸሐፌ ጋር ከተለያየን በኋላ የከሰዓት ቀጠሮ እስኪደርስ ድረስ ሰፊ ጊዜ ነበረኝ። ስለዚህ የያዝኳቸውን ወረቀቶች ለማስቀመጥና ምሳ ለመብላት ወደ ቤቴ መንገድ ጀመርኩ። ከስታዲየም ወደ ኦሊምፒያ የተጓዝኩት በእግሬ ነው። ጠዋት ከቤት የወጣሁት በግሪክ ክለብ በሚያወጣው የውስጥ መንገድ ስለነበር ለመመለስ ያሰብኩት በዋናው የሰፈሬ መግቢያ ነበር። ኦሊምፒያ መታጠፊያ ላይ የአውቶቡስ ማቆሚያ ነበር። አጠገቡ ደግሞ እስከ ቅርብ ጊዜ ድረስ የነበረ አንድ ቪላ ቤት ነበር። የቤቱ አጥር ባጭር ግንብ የታጠረ ስለነበር ብዙ ሰዎች ግንቡ ላይ አረፍ ብለው ወጭ ወራጁን የሚያዩበት ነው። ያን ዕለት ሁለት የሰፈሬ ልጆች፣ አንዱ የወጣት ክንፍ አባል ኤልያስና አንድ ሌላ ልጅ ቁጭ ብለው አገኘዋቸው። ሰላም ብያቸው አጠገባቸው አረፋል። ጊዜ ስለነበረኝ የባቴ ቆጡን ስናወራ ቆየን። የምሳ ሰዓት አካባቢ ስለነበር ወደ ቤታችን ለመሄድ እኔ መሃል ሆኜ የሰፈራችንን የውስጥ መንገድ ያዝን። በግምት 150 ሜትር ላይ አንድ የቤት መኪና ከፊት ለፊታችን መጣ፣ አጠገባችን ቆመች። በቅጽበት ሽጉጥ የያዙ ሁለት ሰዎች ከመኪናው ላይ ወረዱ። አንዱ ወደ እኔ በመጠጋት ሽጉጡን ደረቴ ላይ አነጣጥሮ ሲቆም፣ ሁለተኛው በሽጉጥ ሽፋን በመስጠት የመኪናዋን የኋላ በር ከፈተ። ከዚያም እኔን ነጥለው እንድገባ አስገደዱኝ። ይህ ሁሉ የሆነው በጥቂት ሰኮንድ ውስጥ ነው። ሰዎቹ በጣም የሰለጠኑና የሚያጠምቱ ዝን ሰው በቅጽበት አፍነው በመውሰድ እየተካኑ ነበሩ። በጥቂት ሰከንዶች ውስጥ መኪናዋ ተንቀሳቅሳ በረረች። እስካሁን ድረስ ህልም ይመስለኛል። ያንን ክስተትና እንደ ህልም የነበረውንም የአፈና ትርኢት መፈጸሙን የተረዳሁት መኪናዋ በብርሃን ፍጥረት ተጉዛ ከደቂቃ በፊት ተቀምጠንበት የነበረው ዋናው የቦሌ መንገድ ላይ ስትደርስ ነበር። እዚያ ስንደርስ አእምሮዬ በትክክል ማሰብ ጀመረ። አጠገቤ የነበረው የደህንነት ሰው እጄን ወደፊት አድርጎ በካቴና አሰረኝ። አፋኞቼ ሶስት መሆናቸውን አየሁ። ምዕራፉ እንደተዘጋ ገባኝ። ከሸሚዜ ስር ሆዴ ላይ የታጨቀው የድርጅቱ ፋይሎችና ጋዜጦች፣ ሸሚዝ ኪሴ ውስጥ ያሉት ሶስት ኮዶች እየተከታተሉ በአእምሮዬ መጡ። መኪናዋ ወደ መስቀል አደባባይ በከፍተኛ ፍጥነት በረረች። ሶስቱም የደህንነት ሰዎች ጸጥ ብለዋል። ፍላሚንጎ ከመድረሳችን በፊት በእኔ በኩል የነበረውን የመኪናውን በር ገልመጥ ብዬ አየሁት። የበሩ እጀታ የት ጋር እንደነበር ለየው። በሩ ስላልተቆለፈ እንደ ንፋስ ተስፈንጥሬ መውደቅ እንደምችል ሙሉ እምነት ነበረኝ። ይህን ለማድረግ ደግሞ ተደራቢ መኪና ሲመጣ ትክክለኛው ቅጽበት እንደሆነ አሰብ። ለዚያ ደግሞ ቅንጣትም ያህል ፍርሃትም ሆነ ማመንታት አልነበረኝም። ያ የድፍረት ሐሳብ የመነጨው የተለየው ጀግና ሆኜ አይደለም፣ የወደፊቱን በመፍራት እንጂ። አሁን ካልሞት ብዙ ሳልቆይ ሞታለሁ። አሟሟቴ ደግሞ አስከፊ እንደሚሆን ጥርጥር የለውም። ተገርፌ ተሰቃይቼ እንደ ውሻ ሬሳ የትም በመጣል ይሆናል። ስቃዩን ካልቻልኩትም ከመሞቴ በፊት እኒያ ልጆች ላይ ለመጠቆም እገደድ ይሆናል። ያ ደግሞ ከሞትም በላይ አስከፊው ሞት ነው። ቀደም ብለው በደርግ እጅ የወደቁት ልጆች ብዙ ናቸው። ለምሳሌ አባይነህ፣ አቤና አይን ዓለም ተገርፈዋል፣ ተሰቃይተዋል። ያም ሆኖ መጠቆም ሲችሉ እኔን ጨምሮ ማንም ላይ አልጠቆሙም። ታዲያ እኔስ ማን ነኝ? ያ ወቅት ድርጅታችን ብዙ ጉዳት ቢደርስበትም ጠንካራ ነበር፣ መዋቅራችንም እንዳለ ነው። ስለዚህ ራስን ማጥፋት ለኢህአፓ ልጆች አዲስ አልነበረም። እናም በዚያች ሰዓት ሞቴን ማቀዴ ሊገርም አይገባም። ቀንና ሌሊት ያለ እረፍት የታገልኩለትን ድርጅትና ያመንኩበት ዓላማ ለአንዴና ለመጨረሻ ጊዜ ልለየው ግድ ሆነ። በዚያች ሰዓት በወቅቱ ጠላቶቼ እጅ ወድቄያለሁ። ውድቀቴ ግን በክብር እንዲሆን ግድ ነበር። ግድ የሚያደርገው ደግሞ እምነቴ ነበር። በወደቁት ጓዶች ፋና እንል እንደነበረው ውሳኔን በተግባር ለመተርጎም የመጨረሻ ሰከንድ ላይ እንደደረስኩ መኪናዋ መስቀል አደባባይ ደረሰች። ፍጥነቷን በመቀነስም እንደመቆም አለች። ሹፌሩ በግራና ቀኝ ለሚመጡት መኪናዎች ቅድሚያ ሰጥቶ አቅጣጫውን ወደ 4 ኪሎ በማድረግ ማሽከርከር ቀጠለ። ሆኖም እስጢፋኖስ ቤተክርስቲያን ፊት ለፊት ሲደርስ የመኪናዋ ፍጥነት በጣም ቀነሰ። በራሳቸው ሐሳብ ተውጠው ቃል ሳይተነፍሱ የነበሩት ሦስቱ ደህንነቶችም ጨዋታ ጀመሩ። ዋናው ተዋናይ ጋቢና የተቀመጠው ሰው ነበር። አንዴ ሹፌሩን፣ ሌላ ጊዜ ደግሞ በግማሽ ወደ ኋላ በመዞር አጠገቤ የተቀመጠውን ሌላውን የደህንነት አባል እየተመለከተው ወሬውን መጠረቅ ጀመረ። ሙሉ በሙሉ እኔን ረሱኝ። ከተያዝኩበት ቦታ እስከ መስቀል አደባባይ በአደገኛ ፍጥነት የበረሩት ከአካባቢው ለመራቅ ይመስለኛል። ተልኳቸውን ከፈጸሙበት አካባቢ በፍጥነት መራቅ የሙያቸው ስነ ምግባር ይሆናል። ያም ቢሆን የተቆራረፉ ይመስል ለምን ጸጣሉ? እስጢፋኖስ ቤተክርስቲያን ሲደርሱ ነው ማውራት የጀመሩት። ቀደም ብለው ስጋት ላይ እንደነበሩ ማንም ሰው መረዳት ይችላል። ምድረ ቦቅቧቃ ከዚህ በኋላ ከመኪናው ላይ ለመውደቅ 100% ሊሳካልኝ እንደሚችል ባረጋግጥም የመኪናዋ የዝግታ ጉዞ ራሴን ለጉዳት አሳልፎ ከመስጠት ውጭ ሕይወቴን ሊያጠፋ እንደማይችል አወቅ። መኪናው ካሁን አሁን ፍጥነቱን ይጨምራል ብዬ ስጠብቅ በቀስታ በመጓዝ ዳገቱን ጨረስ። ትረፊ ያላት ነፍስ ሆነችና ያለማመንታት ልወስድ የነበረው ራስ የማጥፋት እቅድ ከሸፈ። ሆኖም ወደ 4 ኪሎ መጓዝ ስንጀምር ሞቴ በእነሱ እጅ እንደሆነ ገባኝ። ትንሣኤን የማውቀው ሰው አልመስላለኝ። እውነት ግን ከዚያ በኋላ መኪናዋ ፍጥነቷን ብትጨምር ኖሮ ትወረወር ነበር? ታዲያስ ትቀልዳለህ? የያዝኳቸው ወረቀቶች እኮ ለሞት የሚያበቁኝ የመጨረሻ ቀይ ካርዶች ነበሩ። ከዚያም በላይ እንዴት አድርገው ሊቀጠቅጡኝ እንደሚችሉ በደንብ አውቃለሁ። በእነሱ እጅ ከመሞት ራስን መግደል ማንም የማያገኘው እድል ነው። ለማንኛውም ያን እድል አጣሁት። ኪሴ ውስጥ የነበሩት 3 ኮዶች ጉዳይ ይበልጥ እያሳሰበኝ መጣ። በሆነ መንገድ ከኪሴ አውጥቼ መጣል አለብኝ ብዬ አሰብኩ። በሰንሰለት የታሰረውን እጄን ቀስ እያልኩ ወደ ደረቴ ከፍ ማድረግ ጀመርኩ። የእጆችን ጣቶች የሸሚዜ ክስ ጫፍ እንዳደረስኩ መኪናዋ ወደ ቤተ መንግሥት ዋናው በር ታጥፋ ቆመች። ዘቦቹ ደህንነቶቹን ከለዩአቸው በኋላ በፍጥነት በሩን ከፍተው አስገቡን። ሸሚዜ ኪሴ ውስጥ የነበሩት ኮዶች በጣም ትናንሽ ወረቀቶች ከመሆናቸውም በላይ ደጋግሜ አጥፍያቸዋለሁ። ስለዚህ ከስር ጥግ ላይ ተወሽቀው ስለነበር ጣቶቼ በምንም መንገድ ሊደርሱባቸው አልቻሉም። ከዚያም በላይ እጄን ከፍ ባደርግ አጠገቤ የነበረውን አፋኝ ትኩረት እንደምስብ ስለተረዳው ጥረቴን አቆምኩ። የገሃነም ግቢ። የቀድሞው የምኒልክ ቤተ መንግስት፣ በኋላ የደርግ ጽህፈት ቤት፣ የመንግስቱ ኃይለ ማርያም መኖሪያ ቤትና የደርጎቹ መሰብሰቢያ ነው። ግቢው እስር ቤትና መመርመሪያ መሆኑን ቀደም ብዬ ባውቅም እኔን እዚያ ይወስዱኛል ብዬ በፍጹም አልገመትኩም። ወደ 4 ኪሎ ሲወስዱኝ የጠበቅኩት 2ኛ ፖሊስ ጣቢያን ነበር። ልክ ደርግ ጽህፈት ቤት ስገባ የምጋፈጠው አስከፊ ሞት እንደሆነ በሚገባ አወቅኩት። ለማንኛውም ሞትንም ሆነ ከዚያ በፊት ስለሚመጣው ስቃይ ማሰብ አቁሜ ስለ ኮዶቹ ነበር የማስበው። ምክንያቱም ኮዶቹን ካገኙ ልጆቹን በቀላሉ ተገናኝተው ይይዟቸዋል። እነዚያ ኮዶች ደርጎች እጅ ከወደቁ ልጆቹን ለመያዝ ቀላል ነው። እኔ ጋር ያለው የኮድ ኮፒ ለልጆቹ ተልኳል። ኮዶቹ የመገናኛ ቦታውንና ሰዓቱን ይጠቅሳሉ። ስለዚህ ኢህአፓ የሚመስል ልጅ መድበው ኮዶቹን እየሰራ መገናኘት ነው። በቃ ኮፒው ለተላከላቸው ልጆች ወደ ቦታው እንዳይሄዱ ለማድረግ ጊዜው አጭር ነው። የኔን የመታሰር ወሬ በኤልያስ በኩል ቢታወቅም እሰራበት ለነበረው መዋቅር መልእክቱን ባጭር ጊዜ ውስጥ ማስተላለፍ አይችልም። ከልጁ ጋር ሰፈራችን አንድ ነው እንጂ አብረን አልሰራንም። ስለዚህ እውነተኛ ስሜን እንጂ የኮድ ስሜን አያውቅም። ስለዚህ ማን ተሰረ ብሎ ለማን ያስተላልፋል? እሱ ተወና ጸሐፊዬን እንኳን በዚህ ሁለት መታሰሬን ቢያውቅ የኮዶቹ ግልባጭ ለሶስቱ ልጆች ቀድሞ የደረሳቸው በመሆኑ እነሱን ማግኘትና በቅድሚያ ለማስጠንቀቅ የሚቻልበት ሁኔታ ጊዜ ፍጹም የጠበበ ብቻ ሳይሆን የማይቻል ነው። ስለዚህ ደህንነቶች በኮዱ መሰረት በተጠቀሰው ቦታና ደቂቃ ቢሄዱ ያለምንም ጥርጥር ሊያገኟቸው እንደሚችሉ አውቅ ነበር። ኮዶቹ ደህንነቶቹ እጅ መውደቅ የለባቸውም። የድርቅ ጽህፈት ቤትን የውስጥ መንገድ ጨርሰን መኪናዋ ቆመች። አፋኞቼ ከመኪና በሚወርዱበት ቅጽበት እጄን ወደ ደረቴ የበለጠ አስጠግቼ የኪሴን ስር ወደ ላይ እየገባ ሁለት ጣቶቼን የሸሚዜ ኪስ ጫፍ ላይ ለማድረስ ቻልኩ። ሆኖም በወረቀቶቹ ትንሽነት የተነሳ አሁንም ወደ ላይ ሊወጡልኝ አልቻሉም። ሁለተኛ ሙከራ ከማድረጌ በፊት ከመኪናው እንድወርድ ታዘዝኩ። በካቴና የታሰረውን እጄን ከደረቴ ላይ ሳላነሳ እየተንፏቀቅ ወደ በሩ ተጠጋው። ሁለት እግሬን ከመኪናው ውጭ ካደረግኩ በኋላ ያደናቀፈኝ በመምሰል ሆን ብዬ ለመውደቅ አሰብ። ሆኖም ደህንነቱ በሩን በጣም ተጠግቶ ስለነበር እላዩ ላይ ተከመርኩበት። ሁኔታዬ ግራም ያጋባ ነበር። ከመኪናው መውረድ የነበረብኝ እጆቼ ቢታሰሩን በሩን በመያዝ በመደገፍ ቀስ ብዬ ከተቀመጥኩበት በመነሳት መሆን ነበረበት። ፊት ለፊቴ ቆሞም የነበረው አፋኝ ያንን ነበር የሚጠብቀው። እጄን ሸሚዝ ኪሴ ላይ እንዳጣበቅኩ ነበር ደህንነቱ ላይ የወደቅኩበት። በሁኔታው የተናደደውና የተደናገጠው ደህንነት ማጅራቴን ይዞ በያዘው የሽጉጥ ሰደፍ ጆሮዬ ላይ መታኝ። ምንም እንኳ አመታቱ ሊጥለኝ አቅም ባይኖረውም ሆን ብዬ ተሽከርክሬ በሆዴ መሬት ላይ ተደፋው። የምንፈራፈር በመምሰል ባፍጥሜ እንደ ተደፋው ኮዶቹን ከስር በመግፋት አወጣኋቸውና አፌ ውስጥ ከተትኳቸው። ሳላላምጥም ዋጥኳቸው። መዋጤንም ማመን አልቻልኩም። ዋጥካቸው? ዋጥዋት? ከዚያስ መዋጥ ነው? እንዴት እንደጣፈጡኝ ልነግርህ አልችልም። እዛው እወደቅኩበት። እኔን ጥለህ ልታመልጥ ነበር? ተነስ እያለ አፋኜ ረገጠኝ። ፍርሃቱን ነው የሚናገረው እንጂ እንዴት አድርጌ ነው ከዚያ ግቢ የማመልጠው? የተነሳሁት ሶስት ጊዜ ከረገጠኝ በኋላ ነበር። ወረቀቶቹ በጉሮሮዬ መውረዳቸውን ማረጋገጥ ነበረብኝ። ሰደፍ የመታኝ የግራ ጆሮዬ ጫፍ ላይ ስለነበር ተሰንጥቋል። ደሜ እየተንሸረገገ ባንገቴ ላይ ሲወርድ ተሰማኝ። ሶስት ነፍሳትን ያዳነ ደም ስለሆነ የደሜ መፍሰስ ውስጤን በደስታ ሞላው እንጂ የህመም ስሜት አልተሰማኝም። ኮዶቹን ከኪሴ ሳወጣ አብሬ የጎተትኳቸው አንድ ቁም ነገር የሌለው ወረቀትና የመታወቂያ ደብተሬ መሬት ላይ ወድቀው ነበር። ደህንነቱ እነሱን ከመሬት አንስቶ እያዳፋ ወደ ምርመራ ክፍል ይዞኝ ሲሄድ፣ ሁለቱ አፋኞቼ ደግሞ ወደ ሌላ አቅጣጫ ሄዱ። የምርመራ ክፍሉ ብዙም ያረዘመ ግራና ቀኝ ክፍሎች ያሉት መጠነኛ የባለ ኮሪዶር ህንፃ ነው። አፋኜ እኔን ከፊት አድርጎ በስተግራ ከሚገኙት አንዱ ክፍል ውስጥ ሲያስገባኝ፣ በሩን ሲከፍት ባዶ ቢሮ ነው። አንገቱን በኮሪዶሩ ግራና ቀኝ ወዲህ ወዲያ በማድረግ ጓድ መሰለ ጓድ ካሳሁን እያለ ተጣራ። የሚሰማው ሲያጣ ጠረጴዛው አጠገብ በነበረ የእንግዳ ወንበር ላይ ተቀመጥ ብሎኝ እንደገና እየተጣራ ሄደ። የቢሮው ወለል በወረቀት ተዝረክርኳል። ጠረጴዛውና ወንበሮቹም እንዲሁ ወረቀቶች ተከምሮባቸዋል። አብዛኛው የኢሃፓ ጋዜጦችና ከልጆች ላይ የተያዙ ዕቃዎች ናቸው። ከመቅጽበት ወዴስር ወሽቅያቸው የነበሩትን ወረቀቶች ስቢያ ወጣውና እግሬ ሰፍጣልኳቸው። ከዚያም በእግሬ የገፋው ጠረጴዛው ስር አርቄ ገፋዋቸው። ሸሚዜ ስር የመቆርቆር ስሜት ስለተሰማኝ ቀሪ ወረቀቶች መኖራቸውን አረጋገጥኩ። እንደገና እነሱንም ለማውጣት ስሞክር የእግር ኮቴ ስለተሰማኝ ሙከራዬን ገታው። ደህንነቱ ከመሰለ ጋር ተመልሶ መጣ። ያውልህ ይሄ ነው ያባው ብሎ እጁ ላይ የነበረውን መታወቂያዬንና ከመጽሐፍ ላይ ማስታወሻ የወሰድኩበትን አንድ መለስተኛ የስኩዌር ወረቀት ሰጠው። መሰለ መታወቂያውን አይቶ ከጨረሰ በኋላ ወረቀቱን ለማንበብ ሞከረ። ጽሑፉ በእንግሊዝኛ ስለነበር አልገባውም። ይኸው አናዶት ነው መሰለኝ ሳላስበው በሚዘገንን ሁኔታ በጥፊ አጮለኝ። አይኔን እንደ ጨፈንኩ ለደቂቃ ቆየው። ሰማይና ምድሩን ካዞረብኝ ጥፊ በኋላ እንደምንም አይኔን ገልጬ ጓድ መሰለን አየሁት። ቀላ ያለ ወንድ ወንድ ቁመና ያለውና መልከ መልካም ነው። ክንዶቹ በስፖርት ወይም ሰው በመግረፍ ከሚገባው በላይ ደንድነዋል። ፊቱ ያበራል። በተፈጥሮ ሳይሆን በምቾት እንደሆነ ወዙ ይመሰክራል። ክትፎ፣ ጥሬ ስጋና ውስኪ የቀን ተቀን ቀለቡ ሳይሆን አይቀርም። ስለጠላኸው ነው ስሙን የምታጠፋው? እስቲ አንድ ወር ብላና ሞክረው፣ እንደነሱ ወዝህ ጨፍ ይላል። ለማንኛውም ውሸቴን አይደለም። ሌላ ቀን ከሌላው ገራፊ ከካሳውን ጋር ስለ ክትፎ ሲያወሩ ስለ ሰማዋቸው ነው። አፍኖ ያመጣኝ ደህንነት ደግሞ በተራው እጄን ፈቶኝ አንድ ጊዜ ከግድግዳ ጋር አጋጭቶኝ ካቴናውን ይዞ ወጣ። ለሌላ ተረኛ እስረኛ መሆኑ ነው መሰለ ወንበሩ ላይ ቁጭ አለና፣ አሁን ቶሎ በል ጊዜን አታባክንብኝ፣ ማውጣትህ ላይ ቀር የምታውቀውን ዘርዝረህ ትነግረኛለህ አለና ወረቀት ላይ ስሜን የትምህርት ደረጃዬንና ቀበሌን እየጠየቀ ጻፈ። ደደብ ሳልለው አልቀረውም በሆዴ። ለነገሩ የምር ደደብ ነበር። እህስ አለኝ መሰለ፣ ተሳስተው ሳይሆን አይቀርም ያዙኝ፣ ምናልባት በስመ ሞክሼ እያልኩ እጄን ወደ ሆዴ ቀበቶዬ በመስደድ ቀሪዎቹን የፓርቲያችንን ጋዜጦች ለማውጣት እሞክራለሁ። ታሾፋለህ? ኢህአፓ አይደለሁም ነው የምትለው? እኔ ኢህአፓ አይደለሁም፣ ምንም የማውቀው ነገር የለም። ገብርኤልን ኡራኤልን እያልኩ ሰውነቴን ወደ ጠረጴዛው አስጠጋው። ጠረጴዛውን እየተከለልኩ ወረቀቶቹን ከቀበቶዬ ስር አውጥቼ እንደለመድኩት ለመጣል ሙከራ አደረኩ። ሆኖም በአንድ በኩል የሚጠይቀኝን መመለስ፣ በሌላ በኩል ደግሞ ወረቀቶቹን ድምፅ ሳላሰማ ከወዴ ስር ማላቀቅ አልተሳካልኝም። ሁሉን ነገር አላውቅም ስላልኩት ድንገት ብድግ ብሎ ጠረጴዛውን ዞሮ ወደ እኔ መጣ። ምንም ፋታ ሳይሰጠኝ ማጅራቴን ይዞ እያዳፋ ወደ መግረፊያ ክፍል ይዞኝ ገባ። እሱ ሲገፋኝ የምንገዳገድ እየመሰልኩ በጥቂቱም ቢሆን ወደ ላይ የሳብኩትን ወረቀት መልሼ ወደ ታች ወደ ሆዴ ስር ከተትኩት። የማሰቃየው ክፍል ስፋት ከነመሰለ ቢሮ ጋር ተመጣጣኝ ነው። በደም የተጨማለቁ ዱላዎች፣ እንጨቶችና ገመዶች፣ በደምና በትውከት የራሱና የተጠቀለሉ የጨርቅ ኳሶች፣ ቁርጥራጭ ጨርቆች፣ በርካታ የተለያዩ ወረቀቶች፣ የመግረፊያ አኮርባጆች፣ ጫማና ካልሲዎች ተበታትነዋል። ጥግ ላይ ሁለት ልጆች በሁለት የጠረጴዛ ጫፍ ላይ በተጋደመ አጠና ላይ ራሳቸው ወደ ታች እግራቸው ወደ ላይ ሆነው ታስረው ተንጠልጥለዋል። በምርመራ ቋንቋ ወፌላላ በመባል የሚታወቅ የአስተሳሰር አይነት ነው። ሁለቱም ልጆች ከሰዓታት በፊት ተገርፈው እዛው አንጠልጥለው ትተዋቸዋል ወይም ረስተዋቸዋል። እግራቸው ቀለሙን ቀይሮ አሸቦ መስሏል። ደምም ሆነ እብጠት አይታይበትም። ሆኖም ለማበት እንደተዘጋጀ የቆዳቸው መቆጣት ምልክት ነው። የኔ መምጣት ለነሱ ያልታሰበ ድል ይመስለኛል። ገና እንደገባን መሰለ አራት ጠረጴዛዎች ላይ የተጋደሙትን አጠናዎች በየተራ በእጁ ሲገፋቸው ሁለቱም ልጆች በግማሽ ጭንቅላታቸውና በማጅራታቸው መሬት ላይ ወደቁ። ይህን ጊዜ ሌላው ገራፊ ካሳሁን የሚባለው መጣ። ይጮሃል፣ ይሳደባል። ምድር አናርኪስት ደሞ የማን ነው ብሎ እጄን ይዞ ደረቴን በመግፋት ከግድግዳ ጋር ሊያጋጨኝ ሲሞክር ጀርባዬ ቀድሞ ግድግዳውን ስለነካ ሳይሳካለት ቀረ። የታሰሩትን ልጆች ተረታተው ፈቷቸው። ክፍሉን ለቀው እንዲወጡ ሲነግሯቸው መራመድ አልቻሉም። በርግጫ ቢቀጠቅጧቸውም መንቀሳቀስ አልቻሉም። ጓደኞችን አትረዳቸውም እንዴ? ከአንድ ጥፊ ጋር ነበር የታዘዝኩት። መጀመሪያ አንዱን ደግፌ ኮሪደሩ ላይ ካስቀመጥኩት በኋላ ሁለተኛውን ልረዳው ስመለስ በቀስታ እየተራመደ ከክፍሉ ለመውጣት እየሞከረ አገኘሁት። ልረዳው ስሞክር ተወው ራሱ ይሄዳል ብሎ ካሳሁን አንባረቀ። እኔን ለመግረፍ የቸኮለ ይመስላል። መጀመሪያ ጫማዬን ከነካልሲዬ አስወለቀኝ። ከዚያም በፍጥነት መሬት ላይ አስተኝቶ እጄንና እግሬን ካሰረ በኋላ በመሃል አጠና አስገብቶ እንደ ቀላል ነገር ሁለት ጠረጴዛ ጫፍ ላይ አንጠለጠለኝ። እንደ ዶሮ ተዘቅዝቄ እያለሁ ማንነቱን ያለየሁት ሌላ ሶስተኛ ሰው ገባ። ከሰውና መሰለ ደህና አድርጎ እንዲገርፈኝ ትእዛዝ ከሰጡት በኋላ ክፍሉን ለቀው ወጡ። በደምና በትውከት የተጨማለቀ እንደ ኳስ ያለ ክብ ጨርቅ መንጋጋይን አላቆ ከከተተ በኋላ ያለ ምንም ጥያቄ መግረፍ ጀመረ። ግርፊያው ዓላማ አለው አይመስልም። አታወጣም እያሉ መግረፍ ያባት ነው። ድምፁን አጥፍቶ የበላውና የጠጣውን ያህል ውስጥ እግሬ በአኮርባች ያለማቋረጥ ይቀጠቅጠኛል። የተቀጠረው ለመግረፍ ብቻ መሰለኝ። እየረጋገመ ሲመታኝ ከእግር ጥፍሬ እስከ ጸጉሬ ተሰማኝ። ህመሙ መጠን አልነበረውም። ጊዜ አንጻራዊ ነው ያለውን የአልበርት አንስታይን ህልየት በተግባር ለማየት አንዱ ማሳያ ሰዎች አቅም አልባ ሆነው ለስቃይ ሲደረጉ ነው። ያለምንም ማጋነን ከአንድ ሰዓት በላይ እንደ ተገረፍኩ ገምታለሁ። ሆኖም ሙሉ ቀን ነበር የመሰለኝ። አእምሮዬ ስቃዩን መሸከም አቅቶት ይሁን ወይም ጭንቅላታችን በተፈጥሮ ሰቆቃን ለማለዘብ የሚጠቀምበት ህዋሳት ይኖሩት ባላውቅም፣ እኔ ግን ማሰብ አቆም። ወደ መጨረሻው አካባቢ እግሬ ከሌላው አካሌ የተለያየ ያህል ግርፋቱ አልሰማ አለኝ። ጊዜ መሄዱን አቁሟል። እዛው ተወልጄ እዛው ያደግኩ መሰለኝ። ድንገት አፌ ውስጥ የነበረውን የከረፋ ጨርቅ ሲያወጣልኝ በቅጽበት ሙሉ በሙሉ ራሴን ማወቅ ጀመርኩ። ገራፊው የአናርኪስትና የድመት ነፍስ አይወጣም ሲል የሰማሁት መሰለኝ። ወዲያው እንዳንጠለጠለኝ ክፍሉን ለቆ ወጣና በሩን ዘጋው። ከእግሬ ይልቅ የተንጠለጠልኩበት እጄ መግለጽ በሚያስቸግር ሁኔታ አሰቃየኝ። ደቂቃዎች እያለፉ በሄዱ ቁጥር ብልጭ ድርግም እያሉ የተለያዩ ሐሳቦች መጡብኝ። በመጀመሪያ እናቴ ትዝ አለችኝ። ቀጥሎ አብሬያቸው የምሰራቸው ልጆች በተደጋጋሚ ታዩኝ። ቆይቼ በቀበቶዬ ስር የወሸኩት ጋዜጣ ትዝ አለኝ። ከዚያም እንዴት እንደተያዝኩ ማሰብ ጀመርኩ። በቀጥታ ወደ ቤቴ መግባት ሲገባኝ አስፋልት ዳር ካገኘኋቸው ልጆች ጋር መቆም እንዳልነበረብኝ ታወቀኝ። አድርጌው የማላቀውን ነገር በማድረጌ ጸጸቱ ሊገለኝ ደረሰ። ማን ጠቆመብኝ? በተናጠል እንዳገኛቸው የተደረጉት አንጃዎች ከሆኑስ የትኛው? ሊጠቁሙብኝ ይችላሉ የምላቸውን ሰዎች እያሰብ ቆየው። ይህን ሁሉ ማሰቤ ህመሙ እንዳይሰማኝ አስተዋጽኦ ሳያደርግ አይቀርም። በኮሪደር ላይ ቀደም ብዬ እሰማው የነበረው የሰው ኮቴና ድምጽ ጠፍቷል። ጊዜው ለምን እንደማይሄድ ገረመኝ። እግሬን በጭራሽ አይሰማኝም። እንደውም አካሌ ላይ መኖሩን ተጠራጥሬያለሁ። ያ ደንደሳም ገራፊ ቆርጦ የወሰደው ነው የመሰለኝ። ከፍተኛው ህመም የሚሰማኝ የታሰርኩበትና የተንጠለጠልኩበት እጄ ላይ ነበር። ተገንጥሎ በበረረ ብዬ ተመኘው። ሐሳቤ ወደ ሌላ ሲሄድ ህመሙ ይተወኛል። አያልፍ የለ እንዲሉ ያ ሁሉ ሰዓት አልፎ ለኔ ከዘመናት በኋላ የሰው ድምጽና የእግር ኮቴ ከኮሪደሩ አካባቢ መስማት ጀመርኩ። ቀስ በቀስ እንደ መኪና መንገድ ዳር አካባቢው በሰው ድምጽ ተሞላ። አንዱ አንዱን ይጠራል፣ ሌላው ይስቃል፣ ቀሪው ይህን አቀብለኝ ሲል ሌላው ተወው ይላል። ምሳ በልተው እንደመጡ ገባኝ። ብቻዬን ተንጠልጥዬ የቆየሁት ቢያንስ አንድ ሰዓት ነው ማለት ነው። አንድ ሰዓት ተኩል በግርፋት አንጠልጥለው ጥለውኝ የሄዱት ደግሞ አንድ ሰዓት ሲሆን በጠቅላላው ሁለት ሰዓት ተኩል ሳይሆን አይቀርም። በስመ አብ አልኩ ለራሴ። ትንሣኤ እዚያው ላይ ቢያቆምልኝ ደስ ይለኝ ነበር። እሱ ግን ቀጠለ። ወጣትነት ጥሩ ነው ያለው ደራሲ ስብሐት ነው መሰለኝ። አዎ ወጣትነት ጥሩ ነው። ሆኖም የወጣት ልብ አምላክን ለማመስገን ንፍገት ስላለበት እኔ መጥፎ ነው ላለው። 30 ደቂቃ ባልሞላ ጊዜ ውስጥ እግዚአብሔር አራት አምራቶችን ሰርቶልኛል። በመጀመሪያ ያፈኑኝ ደህንነቶች ከሰፈሬ ጀምሮ ምርመራ ቢሮ እስኪያስገቡኝ ድረስ አልፈተሹኝም። ይህ ያልተለመደ የደህንነቶች አሰራር ነው። ሁለተኛ ራሴን ልገል ስፈልግ አምላክ የመኪናውን ፍጥነት አስቀንሶ አትሞትም አለኝ። ሶስተኛ የሶስቱን ልጆች ኮድ ለጠላት አሳልፈህ አትስጥ ብዬ ጸሎት ሳላደርግ ተአምራዊ አጋጣሚ በማዘጋጀት አምላክ ያሳቤን ሞላልኝ። አራተኛ ቀሪዎቹ መረጃዎች እንዳይያዙብኝ እርዳኝ ብዬ እግዚአብሔርን አልለመንኩም። ያም ሆኖ አምላክ ጠላቶችን ካጠገቤ ዞር በማድረግ ጊዜ ሰጠኝና ዋናውንና ትልቁን መረጃ ሊሆናቸው ይችል የነበረውን የድርጅቱን የውስጥ ፋይል ጠረጴዛ ስር አርቄ እንድጥል አደረገኝ። ታዲያ ይህ የአምላክ ሥራ አይደለም? ምስጋናስ አይገባውም ነበር? ሆኖም ለአምላክ ምስጋና መስጠት ንፉግ የሆነው የወጣት ልብ ምስጋና እንዳደርስ አላደረገኝም። ያው ማርክሲስቶች እግዚአብሔር የለም ትሎ አልነበረም? እንዴት አድርጎ የእግዚአብሔር ስም አፈ ላይ ይመጣል? አሁን እሱን ተወው ስለው ከት ብሎ ስቆ ወሬኛ ነህ ብሎ ወሬውን ቀጠለ። እኛ እግዚአብሔር የለም ለማለት ጊዜም አልነበረንም፣ እንኳን ደረሳችሁ ብለንም አናውቅም። ደሞ ደረሳችሁ ምን ማለት ነው? ረስተው ነው ወይስ አታውቅም? ደርግ የሶማሌን ጦርነትና ኢህአፓን ካሸነፈ በኋላ በበዓላት ቀን በመገናኛ ብዙሃን እንኳን ደረሳችሁ ነበር የሚያስብለው። የቀን መቁጠሪያ ላይ ሁሉ እንደዚያው ነበር የሚጻፈው። ሙስሊም ካድሬዎቻቸው ተደብቀው ነው የሚሰግዱት። ኦርቶዶክሶቹ ደግሞ ተደብቀው ነው ቤተክርስቲያን የሚሳለሙት። ልጆቻቸውንም ክርስትና እንዳታስነሱ ተብለው ታዘው ነበር። ይህንን ሰምቼ አላውቅም በል ደግሞ። ለማንኛውም እኛ ታችኞቹ የኢህአፓ ልጆች እዚህ ውስጥ የለንበትም። የአለቆቻችንን እግዚአብሔር ይወቀው። ማርክስ አዳልጦት ነው መሰለኝ ሃይማኖት ህብረተሰብን የሚያደነዝዝ እጽ ነው ያለው። ሃይማኖት በጥቂት ወራትና ዓመት ውስጥ እንደ ወተት ጥርስ የሚረግፍ ነገር አይደለም። ወደንም ጠላንም ሰው መንፈሳዊ ፍጡር ነው። ስለ ሃይማኖት ግድ ባይኖርህም ከመንፈሳዊነት አታመልጥም። እሺ ግን አምላክ ከዚህ መዓት እንዲያወጣህ ለምን አልጸለይክም? በመጨረሻማ ስቃዩ ሲበዛብኝ ነው መሰል እግዚአብሔር ትዛለኝ። ለመጀመሪያ ጊዜ ጸለይኩ። ከዚያ ስቃይ አውጣይ ብዬ እንዳይመስልህ እባክህ ሕይወቴን በፍጥነት ውሰዳት ብዬ ነው። ልመናዬና ጸሎቴ ግን ሳይዘገይ አልቀረም። አምላክ ስላልሰማኝ ነፍሴን አልወሰዳትም። በነፍስ ውጭ በነፍስ ግቢ ስቃይ ውስጥ ለምን ያህል ሰዓት እንደቆየሁ በትክክል ሳላውቅ የነበርኩበት ክፍል ተከፈተ። አንቺ አባ አለሽ? ገራፊዬ ነበር። መልስ አልሰጠሁትም። ለነገሩ ልናገር ብልም አልችልም። ጨርቁን ካፌ ያወጣልኝ ከመሄዱ በፊት ቢሆንም አፌ ደርቆ ተጣብቋል። ያን ካለ በኋላ የተንጠለጠልኩበትን አጠና በእጁ ገፍቶ ጣለው። በማጅራቴ መሬት ላይ ስወድቅ በፍጥነት ፈታኝ። እንደ ሽባ ተጥመልምዬ ቀረው። እጄንም እግሬንም ማዘዝ አቃተኝ። ቀበቶዬ ስር ወሽቄው የነበረው ወረቀት ትዝ ሲለኝ ግን ህመሙ ተወኝ። ተነስ ተነስ፣ ለዚሁ አቅምሽ ነው ይህ አባይ ሆንሽው አለና ከማጅራቴ ሸሚዜን ይዞ ወደ ላይ ሲጎትተኝ ሸሚዜ ከቀበቶዬ ሸልኮ ወጣ። ይህን ጊዜ የፈራሁት ደረሰ። የዴሞክራሲ 2-3 ጋዜጦች መሬት ላይ ዱብ አሉ። እንዴ አለና ከመሬት አንስቶ አገላብጦ አያቸው። ማንበብ አይችል ይሆን? ብዙ አልገረመውም። እኔ ግን አለመገረሙ ገርሞኛል። ጋዜጦቹ አገር የሚያውቃቸው የያባ ልሳን ናቸው። ያዛለና ብብቴ ስር ወሸቃቸው። ከዚያም መሬት ለመሬት እንደ ጆንያ እየጎተተ ከክፍሉ አስወጣኝ። ጓድ መሰለ እያለ ሲጣራ በአጋጣሚ መሰለ ሳይሆን ካሳሁን ከአንዱ ጥግ ወደ ኮሪዶሩ መሃል መጣ። ምን ፈልገህ ነው አለና እኔን ሲያይ፣ ይህ አናርኪስት እስካሁን እዚህ ነበር እንዴ አለው። አናርኪስት ምን ማለት ነው ቢባል እርግጠኛ ነኝ ያው ኢህአፓ ነዋ እንደሚል አልጠራጠርም። ይሄ ዶማ የሰው ዶማ። ረስቻት ለምሳ ሄጄ ነው አለ አሁን ስሙን የረሳሁት ገራፌ። ነገ ትደግመዋለህ፣ አሁን ሌሎች አናርኪስቶች መጥተዋል በማለት ካሳሁን እየተቻኮለ ወደ ቢሮው ገባ። ግራፊዬ እዛው ኮሪደር ላይ እንደ ቆምኩ ትቶኝ መሰለን ፍለጋ ነው መሰል ወደ ሌላ ቢሮ ሄደ። ብቻዬን ቀረው። እብብቴ ስር ጋዜጣው እንደ ተወሸቀ ነው። እንደምንም ብዬ እጄን ባንቀሳቀስ እግሬ ስር ይወድቃል። ሆኖም በኮሪደሩ ላይ የሚመላለስ በርካታ ሰው ስለነበር አንዱ ያየኛል። እንዴት እንደማደርግ እያሰብኩ እያለ አይኑን የሚያጉረጠርት አጠርና ጠቆር ያለ ወጣት ቢጤ የሆኑ ፋይሎች ይዞ በኮሪደሩ ላይ ሲያልፍ አየኝ። ከላይ እስከታች ደጋግሞ ገላመጠኝ። አልፎኝ ሊሄድ ነው ስል ሳላስበው በጥፊ አላሰኝ። ከዚያ ምንም እንዳልተፈጠረ አልፎኝ ሄደ። ከዚያ በኋላ በአጠገቤ የሚያልፉትን ጭራቆች ሁሉ በጥንቃቄ ማየት ጀመርኩ። አንዱ በጣም ተጠግቶኝ በአጠገቤ ሲያልፍ ሊመታኝ ነው ብዬ ስሸማቀቅ አይቶ ቆም አለና ጭንቅላቴን ከግድግዳው ጋር አጋጭቶኝ አለፈ። ወዲያው ብብቴ ስር የነበረው ወረቀት በተጥመለመለው ሌላኛው እጅ አውጥቼ ሆዴ ውስጥ ለመክተት ስሞክር አቃተኝ። ምንም ሳላደርግ መሰለ መጣብኝ። አንገቴንና ወገቤን አጉብጬ ሰውነቴን በማጨማደድ ወረቀቱን ለመሸፈን ሞከርኩ። እስካሁን እዚህ ነህ እንዴ አለኝና መልስ ሳልሰጠው ቢሮው ገባ። ትንሽ ወረቀት ይዞ ተመለሰና ኮሪደር ውስጥ ይንጎራደድ ለነበር ወታደር እስር ቤት ይዞኝ እንዲሄድ ነግሮት በዛው ወደ ሌላ ሕንፃ አቀና። ወታደሩ ከጎኔ በመሆን አልፎ አልፎ እየደገፈኝ ይዞኝ ሄደ። የኮረኮንቹን መንገድ ትንሽ እንደሄድን ብብቴ ስር የነበረውን ጋዜጣ አየብኝ። ምንድን ነው ይሄ علنا منچقو وسدبين ياز بلوي نو الكوت قد مسلنا ويسكاسا هون يهفان ورقت اسر بيت وسدبتني على ويقود يدغ مو كوميكي هفانو علنا امباركو ورقتون مغلط جمرا السو يانببا اني بسكاي يانكس قسواتشنن قطل سوست دقيقة يمي فجون يقول كونش منغد يسوس ساد ياهل رزمو بي كمكرا درسكو وتدرو برو لاي لنبرو زر كاسرك كبين بوالا يديموكراسيان غازيتوش بجو يوزا وزا تملسة زبو كبتو يناس بتتو كيسيوست ياغن يون هلو كوسد بوالا بدنغاي يتسرعو اسر بيت اسقبين كفلو چالمانو زبو يبرتون بر كمزقاتو بفيت برو اتقب قرقب داون بجر بيت ادقب في ايتن شرطت انزج عالكو عيني چالمان سيلمت بعدو يسيمين طول اللاي تبتاتنا ويتكمتو بركات تالجو جايو يتوسنو تكرامتو تنيتوال تبروانات لاي بنبرو فرقرق برت يمي قبع برهان بجاس لهنا عيني بدم اتارتوس كي درس تكيت قويو مريت لاي كتكمتوت مكاكل انت رزم يالريج بتام ايانك كسا ودني كرباله ودا تقون بلو تقفو اثنى الساين كم توبت ودن بربت اكبابيم وستو اسكمتاي اندينا عايزو بتام قدو ايالا ملكام قالات سياش قدر قدبين دمسون يموكو مسلنينا كنا بيا يوت عينين مامن اكاتاي يموكو يمشوالك ياليجنو سلمون يمبال يدرج تاجن عبال امامو لكوين دستا وررين درجي مامت يدوراو ريوش سياسة دوين كويتو بمج عرشا يسوزر ياغن يو ياهل تسمعين لزيوم يمو كوسو سلمون رجم تقرو بيتشا كالايالة ملكا ملكا منا كتنيا لديجنو يا سلمون غر بتام لا ترقزي لدرجة سرا تغنائتن ينسراني مسدنيال هنوم يمن التواوكو كادم بلن تمرتبيت نبر يتاسرو كتكيت كانت بفيتن دوانا نقرين عيني كس بكس شلمون الشنفو كلون ما يتشاله سلمون كفنيا تغرفوال اقرو كلايم كتاجم قصدوال بمن اكمو كبرسر دقفو اندان كساكسين قرمين اندير داين يصبكت كني تشالنو بميل نبر قويت شغن براسيم الفسفس افر يساسات سميت لبلبين لكن دا سلمون يلو تشم لجوش كفنيا تغرفوال يهلوم اج قصدوال عين الناس انشاتشوهم عبابتوال ياندان روچو يغر تفرتانك عقلوال ياند ولتو يغر دغمو تتلتلوال يلي لانياو يوز تغر سغاتا بوچكو تنتلتلوال ياند لج باتو تسنتقوال ياند تغرفنا يال قسلة اندم لج النبرم يلو راوري بوچاجكو تلواتشو يهيدا نبر يمي مسلوت
ጠቅላላ ፕሮግራማችን በዚሁ ይተናቀቃል። ይህንን ፕሮግራም ነገ ጠዋት ከ1 እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና እምሹ። Thank you.
Thank you.